The Voice
of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የዛሬ ነሐሴ 12 2013 ዓ.ም ተብረት ዝግጅታችን ጀመረ። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ የሰጡትን ማብራሪያ በምሽቱ አብይ ርዕስ እናስደምጣችኋለን። የጉሙዝ ህዝቦች ዴሞክራሲያዊ ንቅናቄ ጉህድንና የህወሓት ናቸው ባላቸው ታጣቂዎች ላይ እርምጃ መውሰዱን የቤንሻንጉል ጉሙዝ ሰላምና ግንባታ ጸጥታ ቢሮ አስታወቀ። የትግራይ ተወላጆች ተለይተው ይታሰራሉ፣ የገቡበት የማይታወቅና የንግድ ቤታቸው የተዘጉም አሉ ይላል የዛሬው የሂውማን ራይትስ ዎች ዘገባ ይኖረናል። አዲስ አበባ ከተማ በደረሰ የጎርፍ አደጋ 8 ሰዎች መሞታቸው ተነገረ። ለምሽቱ ከያዝናቸው በዛ ያሉ ቅንብሮች የተወሰኑት ናቸው። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ የያዘቻቸው አንዳንድ አቋሞች ህወሓት በህገወጥ ድርጊቱ እንዲገፋ የሚያበረታቱ ናቸው ሲል የኢትዮጵያ መንግስት ወቀሳ አሰማ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ኢትዮጵያ ከሚገኙት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ጋር በኢትዮጵያ ወቅታዊ ጉዳይ ላይ ተወያይተዋል። ዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና አጠኛ አምባሳደር ጄፍሪ ፌልትማን መግለጻቸውንና አሁን ያለማዊ መንገድ እንዲፈታ መጠየቃቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ ቱርክ ተጉዘዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። ትናንት በአዲስ አበባ ከተማ ከቀትር በኋላ በረዶ ቀላቅሎ የጣለው ዝናብ በከተማይቱ በተለያዩ አካባቢዎች በሰው ሕይወትና ንብረት ላይ ጉዳት ማድረሱን የአዲስ አበባ ከተማ የእሳትና የአደጋ ስጋት ሥራ አመራር ኮሚሽን አስታወቀ። ይህ ዜና ለአየር እስከበቃ ድረስ በንፋስ ስልክ ላፍቶ ከተማ መካኒሳ የመካነ ኢየሱስ ሴሚናር ግቢ ነዋሪዎች መካከል የ8 ሰዎች ሕይወት አልፏል ሲል ኮሚሽኑ አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ዓለም አቀፉ የፍልሰት ድርጅት አይኦኤም በትግራይ ለተፈናቃዮች አጣዳፊ መጠለያ ለማቅረብ የሚውል 27 ሚሊዮን ዶላር በአስቸኳይ እንደሚያስፈልገው ማስታወቁን የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪች አስታወቁ። ቃል አቀባዩ በትናንት ማክሰኞ ገለጻቸው እንዳሉት በአሁኑ ወቅት ትግራይ ውስጥ ከቀያቸው የተፈናቀሉ 2.1 ሚሊዮን የሚበልጡ ሰዎች የሚገኙ መሆኑን አይኦኤም ገልጿል። ግጭቱን ሸሽተው ወደ ሱዳን የተሰደዱ ያሉ ሲሆን ብዙዎች ግን በክልሉ ውስጥ በሚገኙ 116 የተፈናቃዮች መጠለያ ካምፖች የተጠለሉ መሆናቸውን አይኦኤም እንዳስታወቀ ቃል አቀባዩ ጠቅሰዋል። ድርጅቱ ለተፈናቃዮቹ መጠለያና ምግብ ነክ ያልሆኑ እንደ የብርድ ልብስና ምግብ ማብሰያ የመሳሰሉ ቁሳቁስ ለማቅረብ መንግስታዊ ያልሆኑ 33 የሀገር ውስጥና ዓለም አቀፍ ድርጅቶች እንዲሁም 2 የመንግስታቱን ድርጅት ተቋማት በመምራት እየተንቀሳቀሰ መሆኑን ነው ቃል አቀባዩ ያስታወቁት። አይኦኤም በሰሜን ኢትዮጵያ ቀውስ ስለተጎዱ ሰዎች መርጃ ባለፈው ሐምሌ ወር 63.4 ሚሊዮን ዶላር ድጋፍ የተማጸነ ሲሆን እስካሁን የደረሰው ግን 28.7 ሚሊዮን ዶላር ብቻ መሆኑን የመንግስታቱ ድርጅት ቃል አቀባይ ጨምረው አመልክተዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አፍጋኒስታንን የያዘው ታሊባን ቡድን ቁጥጥሩን ማጠናከሩን ቀጥሏል። ታጣቂው ቡድን ጦርነቱ አክትሟል የበቀል እርምጃም አንወስድም ባለማግስት ዛሬ በሀገሪቱ ምስራቃዊ አካባቢ ተቃዋሚ ሰልፈኞችን በኃይል እንደበተነ ነው የተዘገበው። ጃላላባር ከተማ ውስጥ በተካሄደ የተቃውሞ ሰልፍ ላይ እማኞች እንዳሉት ታሊባኖች ወደ ሰማይ ተኩሰዋል፣ ተሰላፊዎችን በዱላ ደብድበዋል። ጥቃቱ የጀመረው ተቃዋሚ ሰልፈኞቹ በከተማይቱ የተሰቀሉትን የታሊባን ባንዲራዎች አብርደው የሀገሪቱን ብሔራዊ ሰንደቅ ዓላማ ለመስቀል ሲሞክሩ መሆኑን የተዘገበው። 3 ሰዎች በወቅቱ መገደላቸውንና ብዙዎች መቁሰላቸውን ዘገባዎች አመልክተዋል። ታሊባን አስተያየት አልሰጠም። ታሊባን የሴቶች መብቶችን በእስላማዊ ሕጉ መሰረት እናስከብራለን፣ እስላማዊ መንግስት አሳታፊ በሆነ መንገድ ይቋቋማል ሲል ትናንት ተናግሯል። በዚህ ዙሪያ የተሰጡ ምላሾችን ያካተተ ዘገባ ስመኝሽ የቆየ ታቀርብልናለች።
ዩናይትድ ስቴትስ እና ብሪታንያ በአፍጋኒስታን ጉዳይ ላይ ከሌሎች ሀገሮች ጋር ሆነው የተቀናጀ ፖሊሲ ለመቅረጽ የሚሰሩ መሆኑን አስታወቁ። ሀገሪቱን የተቆጣጠረው ታሊባን ምን አይነት አስተዳደር እንደሚከተል እየገባ ያለውን ቃል በተመለከተም የሚወስነው የሚናገረው ሳይሆን የሚያደርገው ይሆናል ብለዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ዛሬ ረቡዕ ለፓርላማው ባደረጉት ንግግር አገዛዙን የምንለካው በሚመርጠው አካሄድ እንጂ በቃላቱ አይደለም፣ ሽብርተኝነት የወንጀል ተግባሮችን፣ ሱስ አስያዥ መድኃኒቶችን፣ የሰብአዊ ረድኤት ተደራሽነትንና የልጃገረዶችን የትምህርት መብት ከበሬታ በተመለከተ ድርጊቱ ምንድን ነው? በዚያ ነው የሚለካው ብለዋል። ጠቅላይ ሚኒስትር ጆንሰን ትላንት ከዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ጋር በስልክ ከተነጋገሩ በኋላ ዋይት ሀውስ ያወጣው መግለጫ እንዳመለከተው አፍጋኒስታንን በተመለከተ ቀጣዩን ፖሊሲ ለመቅረጽ በቅርበትና በተቀናጀ መንገድ መስራት እንደሚያስፈልግ ሁለቱ መሪዎች ተነጋግረውበታል። ዓለም አቀፉ ማህበረሰብ ለአፍጋኒስታን ስደተኞችና ለሌሎችም ለሀገሪቱ ተጋላጭ ማህበረሰቦች ምን አይነት እርዳታ ማድረግ እንደሚችል መወያየታቸውንም መግለጫው አክሎ ገልጿል። በአፍጋኒስታን ሁኔታ ላይ የቡድን 7 አባል አገሮች በሚቀጥለው ሳምንት ስብሰባ እንዲያካሂዱ መሪዎቹ መስማማታቸውም ተገልጿል።
በተያያዘ ዜናም ታሊባን የቀደመውን የአገዛዝ ዘይቤውን ማምጣቱ አይቀርም፣ ለእርዳታ ድርጅቶች ወይም ለውጭ ወታደራዊ ኃይሎች ያገለገሉ አፍጋኖችን ይበቀላል ብለው የሰጉ በርካታ የሀገሪቱ ዜጎች ከውጭ ሀገሮች ዲፕሎማቶችና የውጭ ዜጎች ጋር ለመውጣት ሲሯሯጡ ታይተዋል። በዚህ ትርምስ መካከል ሰኞ ዕለት የብዙ ሰዎች ሕይወት ከጠፋና በረራዎች ከተቋረጡ በኋላ ዛሬ ከሀገሪቱ የሚወጡ ሰዎችን የያዙ በረራዎች መውጣት መጀመራቸው ታውቋል። ዩናይትድ ስቴትስ በየቀኑ የምታስወጣቸውን ሰዎች ቁጥር ከ5000 እስከ 9000 ከፍ ለማድረግ እቅድ ያላት መሆኑን አስታውቃለች። እስከ ትናንት ማክሰኞ ማታ በነበረው ጊዜ ዩናይትድ ስቴትስ ከ3200 በላይ ሰዎች ማስወጣቷን አንድ የዋይት ሀውስ ባለስልጣን ገልጸዋል። በሌላ በኩል የዩናይትድ ስቴትስ የአየር ኃይል ሰኞ ዕለት በካቡል አውሮፕላን ጣቢያ የሚወጡ ሰዎችን በማጓጓዝ እንቅስቃሴ ላይ ትርምስ በተፈጠረበት ወቅት የተፈጠሩትን የሚዘገንኑ ሁኔታዎች በተመለከተ ዝርዝር ሪፖርት አውጥቷል። ከታሊባን ለማምለጥ ሲሉ ወታደራዊ አውሮፕላን ላይ ተሯሩጠው ሲንጠላጠሉ ከነበሩ ሰዎች ውስጥ በአውሮፕላኑ ጎማ መግቢያ ቦታ ላይ አስከሬኖች እንደተገኙ ነው የገለጸው። በኮቪድ-19 ነክ ዜና የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የኮቪድ-19 ክትባት ለተከተቡ ሰዎች ተጨማሪ ክትባት እንዲወስዱ ማድረግን በሚመለከተው ጉዳይ ላይ ዛሬ ንግግር ያደርጋሉ ተብሏል። ፕሬዚደንቱ ከአስተዳደራቸው የኮቪድ ምላሽ ግብረ ኃይል ጋር ከተወያዩበት በኋላ መግለጫ እንደሚሰጡ ነው የተመለከተው። ተጨማሪ ክትባት መስጠቱ አስቀድሞ የተወሰደው ክትባት ለተከታቢዎች ያስገኘው የተፈጥሮ መከላከያ ከጊዜ ጋር የሚዳከም ከመሆኑ የተነሳ መከላከያውን ለማጎልበት ይጠቅማል ተብሏል። የዓለም የጤና ድርጅት በበኩሉ በበርካታ የዓለም አካባቢዎች የክትባት እጥረት ባለበት በአሁኑ ወቅት ሀገሮች ዜጎቻቸውን ድጋሚ ከመክተብ መቆጠብ እንዳለባቸው እያሳሰበ ነው። በመጨረሻም የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስአይዲ አስተዳዳሪ ሰማንታ ፓወር ለተመራጩ የዛምቢያ ፕሬዚደንት የእንኳን ደስ ያለው መልእክት አስተላልፈዋል። መስሪያ ቤታቸው ባወጣው መግለጫ መሰረት ሰማንታ ፓወር እና አዲስ ተመራጩ ፕሬዚደንት ሃካይንዴ ሂችሌማ ባደረጉት ውይይት መንግስቱ ሂችሌማ በበርካታ አካባቢዎች የምረጡ እንቅስቃሴ እንዳያካሂዱ ያደረገ ቢሆንም የሀገሪቱ ሲቪል ማህበረሰብ ተቋማት የምርጫውን ሂደት በንቃት መከታተላቸው ውጤቱ በስፋት ተቀባይነት እንዲያገኝ ረድቷል ሲሉ ተናግረዋል። ለዓለም ዜና የተመደበው ክፍለ ጊዜ በዚሁ ተጠናቀቀ።
ለዓለም ዜናዎቹ ቆንጅት ታየን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁን የዛሬ እረቡ ነሐሴ 12 2013 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት።
በዚህ አመት ጥቶችን ትግቶች ማለትም መጀመሪያ ደረጃ ከፍተኛ ፍርድ ቤትና ጠቅላይ ፍርድ ቤት ወደ 170 ሴቶችን ውሳኔ ይሰጣል። 170 ኢትዮጵያዎች ከእነዚህም 150 የሚሆኑ በአንድ አመት ውስጥ ተፈቶ ይጠቃለሉ።
የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊን ነው ያዳመጣችሁት። ሙሉን ከሁለተኛው አጋማሽ በዲሞክራሲ በተግባር ዝግጅታችን ይዘን እንመለሳለን። አድማጮቻችን ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናሰማችሁ። ዩናይትድ ስቴትስ የያዘችው አንዳንድ አቋሞች ህወሓት በህገ ወጥ ድርጊቱ እንዲገፋ የሚያበረታቱ ናቸው ሲል የኢትዮጵያ መንግስት ወቀሳ አሰምቷል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ኢትዮጵያ ከሚገኙት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማን ጋር በኢትዮጵያ ወቅታዊ ጉዳይ ላይ ተወያይተዋል። የዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና አንድነት ቁርጠኛ አቋም እንዳላት አምባሳደር ጄፈሪ ፌልትማን መግለጻቸውና አሁን ያለው ቀውስ በሰላማዊ መንገድ እንዲፈታ መጠየቃቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ ቱርክ ሄደዋል። ኬኔዲ አባተ ዝርዝር አለው።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ጋር ትናንት በአዲስ አበባ ባካሄዱት ውይይት ህወሓት በሰሜን እዝ ላይ ከሰነዘረው ጥቃት ጀምሮ እስካሁን እየፈጸማቸው ናቸው ያሏቸውን ድርጊቶች በዝርዝር ማስረዳታቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። ምክትል ጠቅላይ ሚኒስትሩ በአሁኑ ሰዓት ህወሓት በአማራና በአፋር ክልሎች ግልጽ ወረራ፣ ዘረፋ፣ ግድያ እንዲሁም ሰብአዊ ኢኮኖሚያዊና ማህበራዊ ጥፋቶችን እያካሄደ ስለመሆኑ ለአምባሳደር ፌልትማን ማብራራታቸውን አምባሳደር ዲና ጠቁመው ዩናይትድ ስቴትስ የያዘቻቸው አንዳንድ አቋሞች ለህወሓት የሚያደሉና በህገወጥ ድርጊቱ እንዲገፋ የሚያበረታቱ መሆናቸውን እንደገለጹላቸው አመልክተዋል። በመሆኑም ህወሓት ከድርጊቱ እንዲቆጠብ ዩናይትድ ስቴትስ በግልጽ ልታወግዝ እንደሚገባ መናገራቸውንም አምባሳደር ዲና ገልጸዋል።
በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በኩል በዚህ ጉዳይ ላይ የኢትዮጵያን አቋም አስመልክቶ የአሜሪካ መንግስት የወሰዳቸው አንዳንድ ያሳያቸው አንዳንድ አቋሞች ግልጽነት እንደሚጎላቸው አልፎም እንደውም አንዳንዶቹ ለዚህ ለህገወጡ ቡድን የሚያደሉ እንደሚመስሉ ህገወጡን ቡድን በህገወጥ ስራ እንዲንቀሳቀስ እንዲገፋበት የገፋቱት እንደሆኑ፣ ስለዚህ የአሜሪካ መንግስት ለሁለቱ ሀገሮች ግንኙነት ሲባል ለአካባቢ ሰላም ሲባል ይህንን ሀይል በግልጽ ከዚያም በተያዘው ስራ እንዲታቀፍ በተለይ ይሄ ወደ አማራ ክልል ወደ አፋር የሚያደርጋቸውን እንቅስቃሴዎች እንዲታቀፍ ነው በግልጽ ቋንቋ ነገሯቸው ማለት ነው።
አምባሳደር ጄፍሪ ፌልትማን በበኩላቸው ዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና አንድነት ቁርጠኛ አቋም እንዳላት መግለጻቸውንና በሰሜን የሀገሪቱ ክፍል ያለው ቀውስ በሰላማዊ መንገድ እንዲፈታ መጠየቃቸውን አምባሳደር ዲና ተናግረዋል።
እንግዳው አሜሪካ በኢትዮጵያ አንድነት ለኢትዮጵያ ነጻነትና ሉዓላዊነት ቁርጠኛ አቋም እንዳላት ነው ያነሱት። የሁለቱን ሀገሮች ግንኙነት ለማጠናከርም በእነሱ በኩል ያለውን ፍላጎት አንስተዋል። ነገር ግን አሁን በዚህ በሰሜኑ ሀገራችን ክፍል ያለውን ነገር ሰላማዊ በሆነ መንገድ መፍታት ስለሚቻልበት መንገድ ነው የተካሄደው። ይህንን ችግር በሰላማዊ መንገድ መቋጫ ለመስጠት አስፈላጊ መሆኑን አንስተዋል።
ይሁን እንጂ ጦርነቱ ከመከሰቱም በፊት ጀምሮ ከህዋት ጋር ያለውን ልዩነት ለመፍታት መንግስት የተለያዩ የሰላም አማራጮችን ቢከተልም በህዋት ግን ተቀባይነት እንዳላገኙ በአቶ ደመቀ መኮንን ማብራሪያ መሰጠቱንም አምባሳደር ዲና ገልጸዋል። በመሆኑም ግፊት መደረግ ያለበት በሽብርተኝነት በተፈረጀው በህዋት ላይ ነው ማለታቸውንም አመልክተዋል።
ለዚህ ማስረጃም ሆኖ ከዚህ ቀደም መንግስት የተክስ ማቆም እርምጃ ወስዶ እንደነበር ይሄንን ያፈረሰው ያኛው ወገን እንደሆነ መጠየቅ ያለበት ተጽዕኖ ማረፍ ያለበት ግፊት መደረግ ያለበት በዛኛው ወገን ላይ እንደሆነ ነው የተገለጸላቸው። ይሄንን በደንብ ተገንዝበው ነው የሄዱት። ከዚያ ከኋላ ጀምረው ነው ያስረዷቸው የዚህ የችግሩን መንስኤ ራሱ ምን እንደነበር። ገና ከጅምሩ ከሪፎርሙ ሂደት ሲወጣ ይሄ ቡድን ወደ ሪፎርሙ እንዲመለስ ማግባቢያ ስራዎች ሲሰሩ እንደነበር፣ ሀገር ሽማግሌዎች፣ ሃይማኖት መሪዎች፣ በታዋቂ ሰዎች ሁሉ ነገር ሲደረግለት ቆይቶ ያን እምቢ ብሎ መጨረሻ ላይ የኢትዮጵያ መንግስት ገፍቶ ወደዚህ እንዳስገባው በተለይ የሰሜኑ ኮማንድ ከኋላ በመውጋት ማለት ነው። እነዚህን ነገሮች በደንብ አስረግቷቸው
ህወሀት በበኩሉ የውይይት አማራጭን ያልተቀበለው ፌዴራሉ መንግስት እንደሆነ ከዚህ ቀደም መግለጹ ይታወሳል። የተኩስ አቁም ስምምነት ላይ ለመድረስ የተለያዩ ቅድመ ሁኔታዎችን ያስቀመጠው ህወሀት በአፋርና በአማራ ክልሎች ጥቃት የፈጸመው መንግስት ቅድመ ሁኔታዎቹን እንዲቀበል ለማስገደድና በሁሉም አቅጣጫ በትግራይ ላይ ተዘግቷል ያለውን በር ለማስከፈት እንደሆነ መግለጹ አይዘነጋም። አሁን ያለውን ቀውስ ለመፍታት ከህወሀት ጋር ውይይት ይደረግ እንደሆነ ላነሳውላቸው ጥያቄ አምባሳደር ዲና ሲመልሱ መንግስት ባስቀመጠው አቅጣጫ መሰረት ለችግሩ እልባት ለመስጠት በትግራይ ክልል ያሉ ፓርቲዎችን ጨምሮ ከሁሉም የኢትዮጵያ የፖለቲካ ፓርቲዎች ጋር ውይይት እየተደረገ እንደሚገኝ ገልጸዋል።
በመንግስት በኩል የተቀመጠው አቅጣጫ አለ፣ በዚህ ላይ ግልጽ ነው። በአጠቃላይ በኢትዮጵያ ውስጥ 54 ፓርቲዎች አሉ። መንግስት ከ54ቱ ፓርቲዎች ጋር እየተነጋገረ መሆኑን፣ ከነዚህ ውስጥ አራቱ ከትግራይ እንደሆኑ፣ ከሲቪል ሶሳይቲው፣ ከሃይማኖት ተቋማት፣ ከተለያዩ አደረጃጀቶች ጋር አሁንም ውይይት ምክክር እንዳለ በደንብ ነው ገለጹላቸው።
አምባሳደር ፌልትማን ባለፈው ግንቦት መጀመሪያ ላይም ወደ ኢትዮጵያ ጉብኝት አድርገው ከባለስልጣናቱ ጋር ተነጋግረው ነበር። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ወደ ቱርክ መሄዳቸውንና አንካራ እንደሚገኙ ጽህፈት ቤታቸው ዛሬ አሳውቋል። ጠቅላይ ሚኒስትሩ በዚሁ ጉዟቸው ወቅት ወደ ኤርትራ ጎራ ብለው ለአንድ ቀን ቆይተው እንደነበር ለኤርትራ መንግስት ቅርበት ያላቸው ምንጮች ለቪኦኤ ገልጸዋል። ይሁን እንጂ ቪኦኤ ያገኛቸው የኤርትራ መንግስት ባለስልጣናት ስለ ጠቅላይ ሚኒስትሩ የኤርትራ ቆይታ ማረጋገጫም ሆነ ማስተባበያ ከመስጠት ተቆጥበዋል። የጠቅላይ ሚኒስትር ጽህፈት ቤትም ስለ ኤርትራው ጉዞ ያወጣው መረጃ የለም። በኢትዮጵያ የሚገኙት አምባሳደር ፌልትማን ከጠቅላይ ሚኒስትሩ ጋር እንደሚገናኙ ቀድሞውንም በመርሃ ግብር እንዳልተያዘ አምባሳደር ዲና ገልጸዋል። ከዚህ ቀደም በነበራቸው የኢትዮጵያ ጉብኝት ወቅት ግን ከጠቅላይ ሚኒስትሩ ጋር መወያየታቸውን በኢትዮጵያ የዩናይትድ ስቴትስ ኤምባሲ በወቅቱ ገልጾ ነበር። ከአቶ ደመቀ መኮንን ጋር ትናንት የተወያዩት አምባሳደር ፌልትማን ዛሬ ደግሞ ከሰላም ሚኒስትር ሙፈሪያት ካሚልና ከጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ ጋር እንደሚወያዩም አምባሳደር ዲና ሙፍቲ ተናግረዋል። ከኢትዮጵያ አስቀድመው በጅቡቲም ጉብኝት ያደረጉት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን የዚሁ ጉዟቸው አካል በሆነ ጉብኝት የኢትዮጵያ ቁልፍ ወዳጅ እንደሆነች ወደሚነገርላት የተባበሩት አረብ ኤምሬቶችም የሚሄዱ ሲሆን በሁለቱ አገሮች የሚያደርጉት ጉብኝት ከኢትዮጵያ ጉዳይ ጋር የተያያዘ ስለመሆን አለመሆኑ የኢትዮጵያ መንግስት መረጃ እንደሌለው አምባሳደር ዲና ሙፍቲ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ያደመጣችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉሂደንና ህወሓት ናቸው ባላቸው ታጣቂዎች ላይ እርምጃ ወስጃለሁ ሲል የቤንሻንጉል ጉሙዝ የሰላምና ጸጥታ ቢሮ አስታውቋል። እርምጃ ተወስዶባቸዋል ያሏቸው ሰዎች ወደ ህዳሴ ግድብ የሚሄደውን መንገድ በመቁረጥ ጥቃት ለመሰንዘር እየተዘጋጁ ነበር ሲል የቢሮ ኃላፊ አቶ አብዮት አልቦሮ ለቪኦኤ ገልጸዋል። መንግስት ላነሳባቸው ወቀሳ ምላሽ እንዲሰጡን የጉሂዴን መሪዎችን በስልክ ለማግኘት የተደረገው ጥረት አልተሳካም። ናኮር መልካ ዝርዝሩን ያስደምጠናል።
የክልልና ፌዴራል ጸጥታ አካላት ባለፈው እሁድ ነሐሴ 9/2013 ዓ.ም በጋራ በወሰዱት እርምጃ ከ170 በላይ ታጣቂዎች ተገለዋል ሲሉ የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ አብዮት አልቦሮ ለቪኦኤ ገልጿል።
የታጣቂ ቁጥር ያለው ብሎ ማሰብ ባይቻልም ከ170 በላይ የተረ ሰላም ኃይሉ ኪሳራ ደርሶበታል። እዛ ውስጥ 16 አካላት ቀጥታ የጁንታው የህወሓት አባል ናቸው። ሌሎቹ በአካባቢው ያሰለጠናቸው እና ሱዳን ሰልጥነው ከዚህ በፊት ጁንታው ወደ መቀለም እየጠራቸው ስልጠና ሲሰጥና ስትራቴጂክ ክንክል ሲሰጣቸው የነበሩ በፌዴራሊስት ስም ክልኮ ሲሰጣቸው የነበሩ አካላት ናቸው። ማስተር ማይንድ በዋናነት ያው ጁንታው ነው። ከዛ ውጭ ራሱን የጉምዝ ታጣቂ ነኝ ብሎ የሚጠራው አካላት ቡድን ድርጅት ነው በማለት የጉምዝ ታጣቂ ነኝ ብሎ ራሱን የሚቆጥረው ኃይል ጋር ነው የተቀናቸው። በሱዳን በኩል ገብቶ ይህን ስራ ለሚሰራ ያሰብ
ታጣቂዎቹ ወደ አካባቢው በሱዳን በኩል ሰርገው መግባታቸውን የተናገሩት አቶ አብዮት በታላቁ ህዳሴ ግድብ ላይ ጥቃት ሊሰነዝሩ ነበር ብለዋል።
አንደኛ ህዝዋን ላይ ጥቃት ለመፍጠር ነው። ሁለተኛ የህዳሴ መስመር በመቁረጥ ስራውን ሲተጓጎል ነው። ሶስተኛ ባህል ማዕከል አድርጎ የአቡታና በአባይ ታዲያ የሚወስደው መንገድ ስላለ ቋራ ይዞ ይገባል ወደ አማራ ክልል። አሁን በዛ በኩል ሰርጎ በመግባት የጸረ ሰላም ኃይል ጋር ወደ አማራ ክልል ገብቶ ጥቃት እንደዚህ ጨዋ ላይ ለመፈጸም በማሰብ የገቡ ኃይሎች ናቸው። ስለዚህ ያለ የተቀናጀ የጸጥታ ኃይል የሀገር መከላከያ፣ ፌደራል ፖሊስ፣ የክልሉ ጸጥታ ኃይል የዲዋ ኃይሎች፣ መደበኛ ፖሊስ ሚሊሻን ጨምሮ ሌሎች ክልሎች የሚገኙ በአካባቢ የተሰማሩ የደቡብ፣ የሲዳማና የጋምቤላ ክልል ኃይሎች በቅንጅት ተሞክሮ ተግባራቸውን ሳይፈጽሙ ለመከላከል ተችሏል።
የሰላም ግንባታና ጸጥታ ቢሮ ኃላፊው አክለውም ከታጣቂዎቹ 16ቱ የህወሓት ታጣቂዎች መሆናቸውን አረጋግጠናል ብለዋል።
የህወሓት ታጣቂዎች ማንነታቸውን በመልካቸው ምታየው በተለየው ነው አንዱ። ሁለተኛ ደግሞ በጥጋ ማለት ኪሳራ ሲደርስባቸው አካላት ነ የራሳቸውን የሚገልጽ መታወቂያ አላቸው፣ ያ ተገኝቷል። ከዛ ባሻገር ደግሞ የተማረኩ አካላት አሉ። እነዚያም የህወሓት ሽፍታ ቡድን በመሪነት እንደሚመራና እንደሚያስተባብር ምስክርነታቸውን ሰጥተዋል።
መንግስት ላነሳባቸው ክስ ምላሽ እንዲሰጡ የጉዴን መሪዎችን በስልክ ለማግኘት ያደረግኩት ጥረት አልተሳካም። በሌላ በኩል ግን በቢሮ ኃላፊው መግለጫ ላይ የተነሳውና መንግስት በሽብርተኛነት የፈረጀው ህወሓት ወይም ራሱን የትግራይ ኃይሎች እያለ የሚጠራውን አካል በውጭ የሚገኙ ቃል አቀባዮች ምላሽ እንዲሰጡ ጠይቀን ክሱ በውሸት ላይ የተመሰረተ በመሆኑ ዝርዝር ምላሽ መስጠት አያስፈልግም ብለዋል። አቶ አብዮት ክልሉንና አገሪቱን ለማሸበር ጥረት የሚያደርጉ አካላት ላይ የተጀመረው እርምጃ ይቀጥላል ብለዋል።
በዋናነት የዚህ ሴራ ባለቤት ጁንታው ነው። ስለዚህ ጁንታው ላይ ማዳከም እርምጃ የተወሰደ ይገኛል። የጁንታው ሲመክን የእሱ ተላላኪዎች አደራጆች አብሮ የሚመክኑበት ሁኔታ ነው የሚኖረው። በኮማንድ ፖስት እስካሁን ቀጠናውን ወደ ሰላማዊ ለማምጣት ከፍተኛ ጥረት አድርጓል። በርካታ ወሮች ወስደው አልፎ አልፎ ደግሞ ችግር የሚፈጥሩ አካላት በዚህ ሂደት ውስጥ አሉ። እነዚህ አካላት ወደ ሰላሙ ጥሪ መጥተው አሁንም ቢሆን ሰላማዊ መንገድ እስካልተከተሉ ድረስ ጠንከር ያለ እርምጃ እንደሚወሰድ ኮማንድ ፖስቱም የሚመራው አካልም የሚገልጽ ነው የሚሆነው። ከሌሎች አካባቢ ከኮማንድ ፖስቱ ውጭ የሚመሩ ዞኖች አካባቢ ደቀማሽን፣ ሌሎች አካባቢ ላይ እንደዚህ ተመሳሳይ የሆነ የጁንታው ተላላኪዎች እና አስፈጻሚዎች ስላሉ እነዚያም ላይ በቅንጅት በመተጋገዝ እርምጃዎች እየተወሰዱ ነው ያለው። ሆፕፉሊ እንደዚህ አይነት ጉዳዮች በአጠረ መልኩ ይስተካከላሉ የሚል እምነት አለኝ። ጠላት እንደምታውቀው ሀገር የማፍራት አላማ ይዞ የተንቀሳቀሰ ስለሆነ አሁን የመጨረሻው መዳረሻ ስለሆነ መላላጡና ግጭት ትንኮሳዎች ሊያደርግ የሚችልበት ሁኔታ ስለሚኖር ህዝባዊ ተሳትፎ እንዲጠናከር፣ ህዝቡ ቀጠናውን አካባቢው እንዲጠብቅ፣ የሚሊሻው ሰራዊትም እንደዚህ የግል ታጣቂዎችም ጭምር ከጸጥታ ጎን ሆኖ የጸረ ሰላም ኃይልን እኩይ ተግባር ለአንዴና ለመጨረሻ ጊዜ እንዲያበቃ ለማድረግ ስራዎች እየተሰሩ ነው ያሉት።
በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ ሲከሰቱ የነበሩ ሰብአዊ ቀውሶችን ለመከላከልና አካባቢውን ለማረጋጋት በሚል ከስድስት ወራት በፊት ወታደራዊ የማዘዣ ማዕከል በጠቅላይ ሚኒስትሩ መቋቋሙ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ወደ ተከታዩ ዘገባችንን እንውሰዳችሁ። የትግራይ ተወላጆች ተለይተው ይታሰራሉ፣ የገቡበት የማይታወቅና የንግድ ቤታቸው የተዘጋም አሉ ይላል ሂዩማን ራይትስ ዎች በዛሬው ዕለት ባወጣው ሪፖርት። ሪፖርቱ አክሎም የኢትዮጵያ ባለስልጣናት ካለፈው ሰኔ ወር መገባደጃ አንስቶ አዲስ አበባ ላይ በዘፈቀደ ታስረዋል ያላቸውን የትግራይ ተወላጆች ያሉበትን እንዲያሳውቁ፣ ለተከሰሱባቸው ወንጀሎች ተጨባጭ ማስረጃ ያልተገኘባቸውም እንዲለቀቁና አድሎ ያለበት ያለው አያያዝም እንዲቆም ሲል ጠይቋል። አሉላ ከበደ በሪፖርቱ የቀረበውን ሀሳብ ጨምቆ እንደሚከተለው ያቀርበዋል።
ሁማን ራይትስ ዋች ናይሮቢ በሚገኘው የድርጅቱ የአፍሪካ ቀንድ ቅርንጫፍ ጽሕፈት ቤት አማካኝነት ይፋ ባደረገው በዚህ ሪፖርት በሰሜን ኢትዮጵያ በትግራይ ክልል ለስምንት ወራት ያህል የተካሄደውን ውጊያ ተከትሎ ሰኔ 21 2013 ዓ.ም የመንግስት ኃይሎች አካባቢውን ለቀው ሲወጡ የትግራይ ኃይሎች በምትኩ መቀሌን መልሰው መቆጣጠራቸውን በመግለጽ ይንደረድራል። ከዚያም የትግራይ ኃይሎች ፈጥነው ወደ አጎራባች አፋርና አማራ ክልሎች በመግፋት መጠነ ሰፊ መፈናቀል አስከተለ ይላል። ከዚያ ጊዜ አንስቶም አዲስ አበባ ላይ በትግራይ ተወላጆች ላይ በመንግስት የጸጥታ ኃይሎች የሚፈጸሙ ብርቱ የሰብአዊ መብት ጥሰቶች ተባብሰው ቀጥለዋል ሲል ይከሳል። የኢትዮጵያ የጸጥታ ኃይሎች ባለፉት ጥቂት ሳምንታት ውስጥ አዲስ አበባ ላይ የትግራይ ተወላጆችን በዘፈቀደ አስረዋል፣ የገቡበት እንዳይታወቅ አድርገዋል ያሉትን የድርጅቱን የአፍሪካ ፕሮግራም ዲሬክተር ላቲሻ ባደርን ጠቅሶ ሂዩማን ራይትስ ዋች በዛሬው ዘገባው መንግስት በትግራይ ተወላጆች ላይ ተገቢ ያልሆነ ጥርጣሬ ያጠላውንና በማንነታቸው ተለይተው ኢላማ የሚደረጉበትን አሰራር በአስቸኳይ ማቆም፣ በስር ላይ የሚገኙት በሙሉም ያሉበትን ማሳወቅና እንዲሁም የእርምጃው ሰለባ የሆኑ ግለሰቦች መብት እንዲከበር ማድረግ አለበት ማለታቸውን ዘግቧል። ባለፈው የሐምሌ ወርና በያዝነው የነሐሴ ወር ቀደም ሲል ታስረው ከተለቀቁና አሁንም እስር ላይ የሚገኙ ሌሎችን ጨምሮ ከስምንት የትግራይ ተወላጆች ጋር በስልክ ቃለ ምልልስ ማድረጉን ሂዩማን ራይትስ ዋች በሪፖርቱ ዘግቧል። አራት የንግድ ድርጅት ባለቤት የሆኑ የትግራይ ተወላጆችን 25 የታሳሪዎቹ ዘመዶች፣ ምስክሮችና ጠበቆቻቸውን ማነጋገሩንም ገልጧል። ጉዳዩን የሚመለከቱ የፍርድ ቤትና የፖሊስ ሰነዶችንና ፎቶግራፎችንም ምርምር ያለው የሂዩማን ራይትስ ዋች ዘገባ ባለፈው ነሐሴ 5 2013 ዓ.ም ድርጊቱ የደረሰበትን ምርመራ የሚገልጽና ተጨማሪ መረጃዎችንም የሚጠይቅ የኢሜይል መልእክት ለጠቅላይ አቃቤ ሕግ ጌዲዮን ጢሞቴዎስ መላኩን፣ ነገር ግን እስካሁን ምላሽ አለማግኘቱን አመልክቷል። በሐምሌ ወር አጋማሽ የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ከ300 በላይ የትግራይ ተወላጆች የኢትዮጵያ ፓርላማ ባለፈው የግንቦት ወር በአሸባሪነት ለፈረጀው ለትግራይ የቀድሞ ገዢ ፓርቲ ህዝባዊ ወያኔ ሓርነት ትግራይ ህወሓት ድጋፍ አድርገዋል በሚል ተጠርጥረው ምርመራ እየተደረገባቸው ነው ሲሉ ለመገናኛ ብዙሀን መግለጻቸውን ያስታወሰው የሂዩማን ራይትስ ዋች ሪፖርት፣ ጠቅላይ አቃቤ ህጉ በበኩላቸው ለመገናኛ ብዙሀን በሰጡት አስተያየት ተራ ዜጎች ለጉዳት እንደማይጋለጡ ቢናገሩም ሂዩማን ራይትስ ዋች በምርመራው እንዳረጋገጠው ግን አብዛኞቹ ታሳሪዎች ለእስር የተዳረጉት በማንነታቸው ላይ በተነጣጠረ እርምጃ ነው ሲል ወቅሷል። የጸጥታ ኃይሎች በመንገድ በካፌዎችና እንዲሁም በሌሎች የህዝብ መሰብሰቢያ ቦታዎች እንደሚያስቆሟቸው፣ መኖሪያ ቤቶቻቸውና የስራ ቦታቸው ያለ ፍርድ ቤት ማዘዣ እንደሚፈተሽ ምስክሮች ነግረውኛል ሲል የጸጥታ ኃይሎች ግለሰቦችን ይዘው ወደ ፖሊስ ጣቢያ ወይም ወደ ሌሎች ማቆያ ቦታዎች ከመውሰዳቸው አስቀድሞ የመታወቂያ ካርድ በመጠየቅ የሰዎችን ማንነት እንደሚያረጋግጡ አመልክቷል። ሂዩማን ራይትስ ዋች በርካታ ዝርዝሮችን ባካተተበት በዚህ ዘገባው አሎ ሚዲያና ኢትዮ ፎረም የተባሉ የዩቲዩብ ሚዲያ ፎረሞችን ሰራተኞች፣ ማህበራዊ አንቂዎችንና አንድ የእርዳታ ድርጅት ሰራተኛ እስር እንዲሁም የትላልቅና የትናንሽ ንግድ ቤቶች መዘጋትን ጨምሮ ተፈጽመዋል ያላቸውን የመብት ጥሰቶች፣ ታሳሪዎቹን ራሳቸውን እስር ላይ ከሚገኙበት በድብቅ ስልክ ማነጋገሩን እንዲሁም የታሳሪዎቹን ዘመዶች በማነጋገር በሪፖርቱ ያካተተውን መረጃ ማጠናቀሩንና ምርመራ ማካሄዱን ገልጧል። ይህ በእንዲህ እንዳለ በትግራይ ክልል ከጊዜያዊ አስተዳደሩ ጋር ሰርታቸዋል በሚል በህወሓት ኃይሎች ተገድለዋል የሚባሉትን የትግራይ ተወላጆች አስመልክቶ ግን ሪፖርቱ ያለው የለም። አድማጮች፣ በሪፖርቱ ላይ ተጨማሪ ማብራሪያ ለማግኘት የድርጅቱን የአፍሪካ ፕሮግራም ኃላፊዎችና የሪፖርቱን አጠናቃሪዎች በስልክ ለማግኘት ያደረግነው ጥረት አልተሳካም። በሪፖርቱ የቀረበውን ክስ አስመልክቶ በኢትዮጵያ መንግስት በኩል የሚሰጠውን ምላሽ እንዳገኘን የምናቀርብ መሆናችንም ከወዲሁ ለመግለጽ እንወዳለን።
We ወደ ተከታዩ ዘገባ ነው ሰዳችሁ። በአዲስ አበባ ከተማ በተከሰተው የጎርፍ አደጋ እስካሁን የስምንት ሰዎች ሕይወት ማለፉን የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። በትላንትናው ዕለት በአዲስ አበባ ከተማ በረዶ ቀላቅሎ የጣለው ዝናብ በከተማዋ የተለያዩ አካባቢዎች በሰው ሕይወትና በንብረት ላይ ጉዳት ማድረሱን የአዲስ አበባ ከተማ የእሳት አደጋ ስራ አመራር ኮሚሽን ጨምሮ ገልጿል። ይህ ዜና እስከተጠናቀረበት ጊዜ ድረስም በንፋስ ስልክ ላፍቶ ክፍለ ከተማ መካኒሳ አካባቢ የመካነ ኢየሱስ ሴሚናር ግቢ ውስጥ ነዋሪዎች ውስጥ የስምንት ሰዎች ሕይወት ማለፉን ኮሚሽኑ ጨምሮ ገልጿል። የመካነ ኢየሱስ ቤተ ክርስቲያን ፕሬዚዳንት ቄስ ዮና ሲገዙ በ18 አባወራ ላይ አደጋ መድረሱን ተናግረዋል። ፀሐይ ዳምጠው ዝርዝሩን ታስደምጠናለች።
ነሐሴ 11 2013 ዓ.ም በአዲስ አበባ ከተማ በተለያዩ አካባቢዎች በጣለው ከባድ ዝናብ ነዋሪዎች ላይ ጉዳት ደርሷል። በተለይም በተለምዶ ጦር ኃይሎችና 18 ተብሎ በሚታወቁ አካባቢዎች ላይ የጣለው ከባድ ዝናብ ንብረት ላይ ጉዳት አድርሷል። የአቃቂ ወንዝ ማውረጃ አካባቢ የሚገኘው የመካነ ኢየሱስ ሰምናር ግቢ ውስጥ ጎርፍ የግቢውን ነዋሪዎች ሕይወት የአደጋው ሰለባ አድርጓል። ዘማሪ ከባፍዶ ለ12 ዓመታት በግቢ ውስጥ ከኖሮች መካከል ነው። ይህ አይነት አደጋ ከ10 ዓመት በፊት ነው ያጋጠመው ሲል ገልጸዋል።
ትላንትና ተከሳታዩ በጣም አስጊ ነው፣ በጣም አንጋጭ ነው። እኛ ሰምቴም አይቴን አናውቅም። የሆነ ግድብ እንደተለቀቀ ነገር ነው። ትላንትና እኛ 10 ሰዓት አካባቢ ቢሮ ውስጥ እያለን ጨዋት ይሰማል። ስንወጣ ፈረንጆች እየጮናቸው እነሱን ልናግዝ ወጣን። እነሱን እያግዝ እያለ ሌላ ውሃ ደግሞ ጨምሮ በኃይል መጣ፣ በስፒድ በኃይል እሱን አይተን ሮጥን ወደ ቤታችን። ወደ ቤታችን ስንሮጥ ልጆቻችንን በአንድ በአንድ እያወጣን ሌሎቹንም እያወጣን እስከ 4 ሰዓት ተኩል ነው የቆየን። በዛን ጊዜ 3 ሬሳ ነው የወጣ። እሳት አካባቢ ደግሞ 3 ሬሳ አገኘን። ከግቢ ውጭ ነው። አቃቂ ይባላል አልፋለ በታች በኩል አለ አቃቂ ይባላል። እሱ የዛሬ 10 ዓመት በፊት ገብቶ ነበር። ከዛ በካናል አቀጠቁትና ሰሩ ቆሜ በቃ ግንቢ አገንብቶ አስቀሩት ቆሞ ነበር። ከ10 ዓመት ወዲህ ምንም ነገር የለም። አይሩ መጣና እሱ ነው የገባ ማለት ነው አቃቂ።
በሰምናሩ ግቢ ውስጥ በጎርፍ አደጋ ምክንያት እስካሁን ህይወታቸው አልፎ አስክሬናቸው በእሳትና አደጋ ስጋት ስራ አመራር ኮሚሽን ሰራተኞችና በአካባቢው ነዋሪዎች በተደረገ ፍለጋ የተገኙ 8 ብቻ ናቸው። የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ሰለሞን ፍስሐ ለአሜሪካ ድምጽ እንደገለጹት በአዲስ አበባ ከተማ ትናንትና በተከሰተው ጎርፍ ከባድ ጉዳት ደርሷል።
በርካታ የከተማችን አካባቢዎች ነው አደጋዎቹ እየደረሱ። ይሄኛው አሁን ያለንበት ቦታ የጀርመን መካነ ኢየሱስ ምድር ያለው ከሌሎቹ ትንሽ ጠንከር ያለ ስለሆነ ነው ሁኔታዎች በስፋት የተነገረ ያለው እንጂ ሌሎች አካባቢዎች ላይም በንብረት ላይ የደረሱ ጉዳቶች አሉ። ማለት እንግዲህ የመነሻውን ጎርፉ ነው። ግን ጎርፉ ለምንድን ነው መከላከል ያልቻል ነው የሚለው ነው በዋነኝነት መታየት ያለበት። በየአካባቢው በጣም በርካታ ለአደጋ መንስኤ ምክንያት የሚሆኑ ሁኔታዎችን ቀድመን ባለመስራት የመጣ ችግር ነው ብለን ነው የምንወስደው። እዚህ ጋር ለምሳሌ ግቢው ላይ ውሃው ከዋናው ወንዝ ገንፍሎ ሞልቶ ወደ ግቢው ሲፈስ፣ እነሱ ደግሞ ሌላ ወንዝ መከላከያ ብለው እየሰሩት ግድብ አለ። ውሃው በሌላ በኩል መጥቶ ያ ግንብን ያገደው ሞላ ማጥረቀለቀው ቤቶቹን ጭምር ያለና ቤት ውስጥ የነበሩ ህጻናት ጭምር ህይወታቸው እንዲያልፍ የሆነው በዛ ምክንያት ያ ግንብ ባይኖር ወይ ውሃው ይወርድ ነበር ማለት። ወንዙ ላይ አፈር እዚህ በጋ ላይ አፈር ይደፋል፣ ቆሻሻ እየመጣ ይደፋል። በወቅቱ ኢምፓክቱ ብዙ ላይሆን ይችላል። ክረምት ላይ ግን ወንዙ በጣም ከፍተኛ ፍሳሽ ያለበት ይሆንና መሸከም ከሚችለው በላይ ውሃ ሲመጣ አፈሩ ስለሚያጠበው መውረድ አይችልም። ስለዚህ ያለው አማራጭ ወደ አካባቢ ወዳሉ ይገለበታል። የወንዙ ደረጃ 30 ሜትር ምንም ነገር መገንባት የለበትም ይላል ህግ። አሁን እያየን ያለ ነው 5 እና 10 ሜትር ድረስ ቤቶች ይገነባሉ። ስለዚህ ወንዝ በሞላ ቁጥር እነዛን ያጠቃል። ስለዚህ ጎርፍ አደጋ ደረሰ በሚል ሁሉም አካላት እንዳይገነባ መከታተል ያለበት አካል መከታተል አለበት። የወንዝ ደረጃዎችን መቆጣጠር ያለና በባለቤትነት መያዝ ያለበት አካል መያዝ አለበት። ማህበረሰቡም አፈር ማስደፋት ማቆም አለበት። የሚደፋን አካል መጠየቅ አለበት። በእያንዳንዱ ቦታዎች ላይ መንግስት ፖሊስ ሊያቆም አይችልም።
ቄስ ዮናስ ይገዙ የኢትዮጵያ መካነ ኢየሱስ ቤተ ክርስቲያን ፕሬዚዳንት የአካባቢው ህብረተሰብ ላሳየው ሰብአዊነት አመስግነው በስምናር ግቢ ውስጥ የተከሰተውን ችግር አብራርቷል።
ረክኒ ኩኒ ዱፉ ደንዳ ከንጀ ደሙ ያዶብኔ ቡልቺሰ መጋላት ወጅኔኒ ዱዱበታ ቱሬ
ይህ ችግር ሊመጣ ይችላል ብለን አስቀድመን ከአዲስ አበባ ከተማ አስተዳደር ጋር እየተነጋገርን ነበር። በግቢው አጠገብ ትልቅ ወንዝ ነው የሚወርደው። ከላይ የሚመጣው የአቃቂ ወንዝ ተብሎ የሚታወቅ ነው። ከቡራዩ፣ ከመርካቶ፣ ከሜክሲኮ፣ ከአስኮና ከሌሎች አካባቢዎችም የሚመጣው ፍሳሽ ሁሉም በዚህ ወንዝ ነው የሚያልፈው። እናም የታችኛው የወንዙ መተላለፊያ ድልድይ ቦይ ጠባብ በመሆኑ ውሃ በኃይል ከመጣ አይወርድም፣ ሰብሮ ነው ወደ ጎን የሚፈሰው። ይህ ችግር እንዳይከሰት ከከተማ መስተዳድሩ ጋር እየተነጋገርን ዛሬ ነገ እየተባለ ነው ይህ ችግር ያጋጠመው። በግቢው ጎርፍ አልፎ አልፎ ይከሰታል። ነገር ግን እንደ ትናንትናው ቤት ሸፍኖ አያውቅም። በ18 አባውራ ላይ አደጋ አድርሷል። የ8 ሰዎች ሕይወትም አልፏል። ሌሎች ወደ ሆስፒታል ተወስደዋል። አሳዛኝና በጣም አስደንጋጭ ክስተት ነበር።
በከተማው በተለያዩ አካባቢዎች በደረሰው አደጋ የወደመው ንብረት ተመን ለጊዜው አልታወቀም። እስካሁን የከተማዋ የእሳትና አደጋ ስጋት ስራ አመራር ኮሚሽን በጎርፍ ምክንያት የጠፉ ሰዎችን እየፈለገ ይገኛል። የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ በበኩላቸው በደረሰው አደጋ ሕይወታቸውን ላጡ ወገኖች ማዘናቸውን ገልጸው በሕይወት የተረፉ ሰዎችን መልሶ ለማቋቋም የከተማ አስተዳደሩ አስፈላጊውን እገዛ ያደርጋል ብለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አድማጮች፣ አሁን የደረሰን ዜና አለ። ኢትዮጵያና ቱርክ በወታደራዊና በውሃ ዘርፎች በትብብር መስራት መስማማታቸውን ለመንግስቱ ቅርበት ያለው ፋና ብሮድካስቲንግ ማምሻውን ዘግቧል። የወታደራዊ ዘርፍ ስምምነቱ ከቱርክ አቻቸው ጋር የተፈራረሙት የኢትዮጵያ መከላከያ ሚኒስትር ዶክተር ቀነአ ያደታ መሆናቸውን የዜና አውታሩ አመልክቷል። ጠቅላይ ሚኒስትር አብይ አህመድ ለይፋ የስራ ጉብኝት ቱርክ የሚገኙ ሲሆን የሀገሪቱ ፕሬዚዳንት ራሲፕ ጣይብ ኤርዶጋን እንደተቀበሏቸው ተዘግቧል። አድማጮች፣ የዜናና የትንታኔ መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡ ምሽት ዝግጅቶቻችንን ነው እያዳመጣችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። እንዲሁም አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው። በቀጥታ ስርጭታችን እየተላለፈ ይገኛል። በውስጥ መስመር አስተያየትና ጥቆማ ካላችሁ ላኩልን። በተጨማሪም በስልክ አስተያየታችሁን መስጠት ለምትፈልጉ ስልክ ቁጥራችንን እናስታውሳችሁ፣ 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። በኢሜልም አስተያየቶቻችሁን አድርሱን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። የፕሮግራሙ አዘጋጅ ሰለሞን አባተ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እናልፋለን። ዩናይትድ ስቴትስ ጦሯን ከአፍጋኒስታን ማስወጣቷና የአፍጋኒስታን መንግስት መውደቅን ተከትሎ የአሜሪካ አጋር የሆኑ የኔቶ አባል አገሮች ዜጎቻቸውን ከአፍጋኒስታን ለማስወጣት እየተጣደፉ ነው። ብዙዎቹ የአውሮፓ ባለስልጣናት የታሊባን አገሪቱን መቆጣጠር፣ የሽብርተኝነት መስፋፋት አደጋን፣ እንዲሁም ለስደተኞች ጎርፍ እንደገና መከሰት ምክንያት ሊሆን ይችላል ሲሉ ስጋታቸውን ገልጸዋል። የቪኦኤ ዘጋቢ ሄነሪ ሪጅዌል ከለንደን ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
ብሪታንያና ሌሎች የኔቶ አጋር አገሮች አብረዋቸው ሲሰሩ የነበሩ የአፍጋኒስታን ዜጎችን ጨምሮ ባለፈው እሁድ ዜጎቻቸውን ከአፍጋኒስታን አውጥተዋል። የኔቶ አባል አገሮች እንደ አውሮፓ አቆጣጠር አፍጋኒስታንን በመውረር አብረው የተሰለፉት በ2001 ነበር። ኔቶ የዓለም አቀፉን ደህንነት አጋዥ ኃይል ኃላፊነት የተረከበው ከሁለት ዓመት በኋላ ነበር። ሕይወታቸውን ካጡት አሜሪካውያን በተጨማሪ በመቶዎች የሚቆጠሩ የኔቶ ወታደሮችም በሁለት አስርት ዓመታቱ ግጭት ውስጥ ተገድለዋል። ትናንት ማክሰኞ በተካሄደው ጋዜጣዊ መግለጫቸው የኔቶ ዋና ጸሐፊ ለአፍጋኒስታን በታሊባን እጅ መውደቅ የአፍጋኒስታንን የፖለቲካ መሪዎች ተጠያቂ አድርገዋል።
Ultimately, the Afghan political leadership failed to stand up to the Taliban and to achieve the peaceful solution that Afghans desperately wanted.
የአፍጋን የፖለቲካ መሪዎች የአፍጋኒስታን ዜጎች አጥብቀው ለሚፈልጉት ሰላማዊ መፍትሄ ታሊባኖችን ሊያስቆሙ አልቻሉም።
በኤሴክስ ዩኒቨርሲቲ የውጭ ፖሊሲ ተመራማሪ የሆኑት ናታሻ ሊንድስቴድ ያንን ሰላማዊ መፍትሄ ማምጣት አለመቻል ለኔቶ ትልቅ ትርጉም ይኖረዋል ይላሉ።
I think NATO might return to more limited aims of just trying to maintain stability and deter rather than to engage in these grand interventions.
እንደሚመስለኝ ኔቶ ከትልቅ ወታደራዊ ጣልቃ ገብነት ይልቅ ሰላማዊ ሁኔታዎች ተጠብቀው እንዲቀጥሉ መከላከል በሚያስችሉ ውስን ግቦች ላይ ብቻ የሚያተኩር ይመስለኛል።
የእንግሊዝ የውጭ ጉዳይ ሚኒስትር ለአፍጋኒስታን መንግስት መውደቅ የቀድሞ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕን ተጠያቂ አድርገዋል።
It was done directly to the Taliban. It didn't involve the Afghan government, so fatally potentially undermined the government of that day. You know, international partners.
ግንኙነቱ የተደረገው ቀጥታ ከታሊባኖች ጋር ነው። የአፍጋን መንግስት ይጨምራል ነበርም። ያ ደግሞ በወቅቱ የነበረውን መንግስት ችላ በማለት ክፉኛ ጎድቶታል። ባለም አቀፉ ጥምረት አጋር ይሁን አገሮችም በሁኔታው ደስተኞች አልነበሩም። ምክንያቱም የተሰማራ ነው በዩናይትድ ስቴትስ ማዕቀፍ ውስጥ ነው። ያንን ማዕቀፍ ሲያጥፉም እኛም መውጣት ነበርብን።
ይሁን እንጂ ብዙዎቹ ተንታኞች ደግሞ ዩናይትድ ስቴትስ አወጣጡን የፈጸመችበትን መንገድ ተችተዋል። አሁንም የፖለቲካ ተንታኟ ናታሻ እንዲህ ይላሉ።
It was very abrupt and it wasn't coordinated and there wasn't much consultation at all with
ሁሉ ነገር የጥድፊያ ነበር። የተቀናጀል ነበርም ከኔቶ አጋር አገሮች ጋር ከፕሬዝዳንት ባይደንም ሆነ ከእሳቸው አስተዳደር ጋር ብዙም የተደረገ ምክክር አልነበረም።
የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የአፍጋኒስታን መንግስትን መውደቅ በዓለም አቀፉ ማህበረሰብ ላይ የሚያስከትለው ትልቅ ተጽዕኖ ይኖረዋል ብለዋል።
Les groupes terroristes sont présents en Afghanistan et chercheront à tirer profit de la déstabilisation.
ከትርምሱ ማትረፍ የፈለጉ አሸባሪ ቡድኖች በአፍጋኒስታን ብቅ እያሉ ነው።
ተንታኞች ያስጋት ከአካባቢው ቀጠና ውጪ በዓለም አቀፍ ደረጃ በሚደረግ የጸረ ሽብርተኝነት ትግልም ላይ የሚያሳድረው ተጽዕኖ አለው ይላሉ። ከደቡብ ራጃትራም ዓለም አቀፍ ጥናትና ምርምር ራፊዮሊ ፓንቱቺ እንዲህ ይላሉ።
I think there's going to be an undoubted sense of wind of victory blowing through the sails of jihadists around the world as they say, look, victory is attainable. This isn't a hopeless struggle. Keep to the fight, stick to your beliefs, and 20 years later.
ያለምንም ጥርጥር በመላው ዓለም ባሉ የጂሃድ ቡድኖች ዘንድ የድል ስሜት መሰማቱ አይቀርም። ተመልከቱ፣ ድል ማድረግ የሚቻል ነገር ነው። ይህ ተስፋ የሌለው ትግል አይደለም። ስለዚህ ፍልሚያውን ቀጥሉ፣ በእምነታችሁ ጸንታችሁ ቁሙ። ከ20 ዓመት በኋላም ይህን ውጊያ ማሸነፍ ትችላላችሁ የሚል አይነት ትርክት ለተወሰነ ጊዜ ወደፊት የሚያንቀሳቅሳቸው ይመስለኛል።
የአውሮፓ መሪዎች ከአፍጋኒስታን አዲስ የስደተኞች ጎርፍ ሊነሳ እንደሚችል ያስጠነቅቃሉ። የፖለቲካ ጥገኝነት የሚሹ በብዙ ሺዎች የሚቆጠሩ የአፍጋን ዜጎች ሌዝቦስ በተባለችው የግሪክ ደሴት ላይ ታግተው ይገኛሉ። በመጪው ሰኞ ታሊባንን በመቃወም የተቃውሞ ሰልፍ እንደሚያደርጉም ተመልክቷል።
አሁን ወጣቱን የአፍጋኒስታን ትውልድ ምንድነው የሚጠብቀው? ለህፃናትስ? ለሴቶች መብትስ ቢሆን? ሁሉም ነገር በታሊባን ተደምስሷል።
ምዕራባውያን አገሮች አፍጋኒስታንን ለቀው ለመውጣት በሚራኮቱበትና ታሊባኖች አገሪቱን መልሰው እየተረከቡ ባሉበት በዚህ ሰዓት ጥያቄው አሁንም እንዳለ ነው። በሌላም በኩል የተባበሩት መንግስታት ድርጅት ኤጀንሲዎች ሁሉም አገሮች በአገር ውስጥም ሆነ በውጭ ተሰደው በሰብአዊ ቀውስ ውስጥ የሚገኙ የአፍጋኒስታን ዜጎችን ጉዳይ ችላ እንዳይሉት እያሳሰቡ ነው። ይልቁንም የደህንነት ጥበቃ እንዲደረግላቸውና የፖለቲካ ጥገኝነት ለሚሹት እንዲታይላቸው አሳስበዋል። በደረሰው ቀውስ በዚህ ዓመት ከግማሽ ሚሊየን በላይ የአፍጋኒስታን ዜጎች ከቤት ንብረታቸው ተፈናቅለዋል። ከነዚህም ውስጥ አገር ጥለው መውጣት የቻሉት ጥቂቶች ብቻ ናቸው። UNHCR ቃል አቀባይ ሻቢያ ማንቱ እንደሚሉት ለህይወታቸው የፈሩት አፍጋኖች ምናልባት አገራቸውን ተተው ለመሄድ ስለወሰኑ ለደህንነታቸው ዓለም አቀፍ ጥበቃ ሊደረግላቸው ይገባል። እየተባባሰ በመጣው ቀውስ ሳቢያም አጎራባች አገሮች ለአፍጋኖቹ ድንበሮቻቸውን ክፍት እንዲያደርጉ ጠይቀዋል። አንዳንድ አገሮች ለህይወታቸው ሰክተው የፖለቲካ ጥገኝነት የሚጠይቁትን ማንገላታትና ለደህንነታቸው አስጊ ወደሆነው አገራቸው እንዲመለሱ እንዳያስገድዷቸውም የተባበሩት መንግስታት የሰብአዊ መብት ድርጅት ጠይቋል። አንዳንድ ታዛቢዎችም የታሊባን ኃይሎች ሰሞኑን በመስጠት ላይ የሚገኙትን መግለጫ ተስፋ አሰጪ ነው ይላሉ። ከነዚህም ውስጥ የቀድሞ የአፍጋኒስታን መንግስትን ያገለገሉት እንደማይነኩ፣ የሴቶች በስራ ገበታ ላይ የመሰማራትና የልጃገረዶች ወደ ትምህርት ቤት የመሄድ መብት የተጠበቀ መሆኑን በታሊባኖች መገለጹ ተመልክቷል። ታሊባኖች ሁሉም በእስልምና ህጉ መሰረት የሚፈጸሙ ናቸው ብለዋል።
ወደ ተከታዩ ዘገባ እናልፋለን። ዲሞክራሲ በተግባር የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ነሐሴ 7 2013 ዓ.ም ምህረት በህገ መንግስት አጣሪ ጉባኤ የተከናወኑ ተግባራትንና የወደፊት የትኩረት አቅጣጫዎችን አስመልክተው በጽህፈት ቤታቸው ለጋዜጠኞች መግለጫ ሰጥተው ነበር። በዚህ መግለጫ ላይ በአጠቃላይ በፌዴራል ጠቅላይ ፍርድ ቤቱ የተከናወኑ ተግባራትንም ዘርዝረዋል። ይህንን መግለጫ መነሻ በማድረግ ለዛሬ ዴሞክራሲ በተግባር ዝግጅታችን ጋብዘናቸዋል። ወደ ቃለ ምልልሱ የመጀመሪያ ክፍል እንለፍ። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ለቃለ ምልልስ ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም እናመሰግናለን።
እኔም በጣም አመሰግናለሁ።
እሺ፣ ወደ ጥያቄ ልለፍና ሰሞኑን በ2013 ዓመተ ምህረት በፌዴራል ጠቅላይ ፍርድ ቤት የተከናወኑ ዋና ዋና ጉዳዮችን በተመለከተ ገለጻ አድርገው ነበርና በዛ ገለጻ ላይ የፌዴራል ፍርድ ቤቱንና የዳኞች አስተዳደር ጉባኤን የሚመለከቱ ሁለት መሰረታዊ አዋጆችን ማውጣታችሁን፣ በእነርሱ ላይ ተመስረታችሁ ደግሞ ብዙ ደንቦችና መመሪያዎችን እያወጣችሁ እንደሆነ ገልጸዋልና እንደው ከነዚህ ውስጥ በፍትህ አሰጣጥ ላይ ለውጥ ሊያመጡ ይችላል ላሉ የሚሏቸው መመሪያዎች ምን ምንድን ናቸው?
በድጋሚ አመሰግናለሁ። ይሆን የጠቀስሽው የፍርድ ቤቱን ሪፎርም መልክ ለማስያዝ እና ቀጣይነት ባለ ሁኔታ ስርዓት ለመዘርጋት ግለሰብ በጣም ወሳኝ የሆኑ አዋጆች ወጥተዋል። አንደኛ አዋጅ እንደጠቀስሽው የፌደራል ፍርድ ቤቶችን አደረጃጀትና ስልጣን የሚመለከት ነው። ሁለተኛ ደግሞ የዳኞች አስተዳደር ጉባኤ የሚመለከት በዛ ላይ ተመስረት መመሪያ ደንቦች ወጥተዋል። ወደፊት ይወጣሉ። ተጠራፍ መመሪያዎችን ለመጥቀስ ይችላለ። ባጭሩ ዛሬ ሰሞኑን በደንብ እያስተዋወቅ ነው ያለነው የጉዳዮች የተሳሰረት በሚለው መመሪያ አለ። ይህም ጉዳዮች በቅደም ተከተላችን እንዳመጣጣቸው እንዲሁም ደግሞ እንደ ውስብስብነታቸው መቼ ፍርድ ቤት መጥተው መቼ መጠናቀቅ አለባቸው የሚል መመሪያ ወጥቷል። ሌላ መጥቀስ የሚያስፈልገን የዳኞች የስነ ምግባር ደንብ፣ ይህም በጣም በተለይ ተጠያቂነትን ከማረጋገጥ አንጻር በጣም ጠቃሚ መመሪያ ነው የምንለው። ይህንንም በሌላ መመሪያ የሚጠቀስ መመሪያ መጥቀስ እንችላለን። ሌላው ድጋፍ ሰራተኞች፣ ወደፊት ድጋፍ ሰራተኞች ከስድስት ወደ ፍርድ ቤታችን መጥተው ፍርድ ቤቱ ራሱ ነው ድጋፍ ሰራተኞችን የሚያስተዳድረው። ምክንያቱም ለዳኝነት ተቋሙ አጋዥ የሆነ የድጋፍ ሰራተኛ ማደራጀት ስለሚያስፈልግ ወደፊት ፍርድ ቤት ስለሆነ የሚያስተዳድረው የድጋፍ ሰራተኞች የሚተዳደሩበትን ደንብ ረቂቅ አዘጋጅተን ለሕዝብ ተወካዮች ምክር ቤት ልከናል። የዳኞች የስራ ትጋት ምዘና የተመለከተ ፍርድ ቤት መርህ አጥናን ሂደትም አለን። ሁሉ ፍርድ ቤት ጉዳይ በፍርድ ቤት ተጀምሮ በፍርድ ቤት ላይ ያልቅ ይችላል። በተቻለ መጠን ተከራካሪዎች ከፍርድ ቤት ውጭ በስምምነት ጉዳያቸውን እንዲጨርሱ መመሪያዎች አውጥተናል። እነዚህና ሌሎች በርካታ የአሰራር ስራ ለመዘርጋት የሚረዱን የምረት መደንቦች የሚያውጣት ላይ
ሰሞኑን እኛም እያስተዋወቅን ያለ ነው። ውስብስብ የሆኑ ጉዳዮችን ጨምሮ የጉዳዮችን በፍጥነት መቼ መጥተው መቼ ይሄዳሉ የሚለው የፍጥነት አሰራርን የተመለከተ ነው ብለዋል። እና ይህንን አስመልክቶ የሚነሱ ነገሮች አሉ። በተለይ ደግሞ ውስብስብ እንዳሉት የፖለቲካ ጉዳዮችን ጨምሮ ይዘገያሉ። የምስክር አሰማም ሂደት ላይ በጣም መዘግየት አለና የተወሳሰበ አሰራር አለ በሚል ይጠቀሳል። እነዚህንም ተመልክታችኋቸዋል? ለእነዚህም የሚሆን መፍትሄዎች አሉ?
እንግዲህ እዚህ ጋር አንድ በአጋጣሚ የምናገር የምፈልገው ነጥብ ሁሉ ጊዜ በህዝቡ አስተያየት ያለ አንድ ጉዳይ አለ። የፍርድ ቤት ጉዳዮችን በተመለከተ ያ ምንድን ነው? የፍርድ ቤት ሰው ጉዳዩ የፍርድ ቤት ከመጣ ጉዳዮች በፍጹም ተለዋልቁም በጣም ህግን ጊዜ ወስዳሉ የሚለው ነው። ይሄ በአንድ በኩል እውነትነት አለ። በሌላ በኩል ግን በተለይ የጥሩ ጊዜዎችን መረጃ የዚህ አመትን መረጃ እንደምንመለከት
በዚህ አመት ብዙዎችን ፍርድ ቤቶች ማለትም መጀመሪያ ደረጃ ከፍተኛ ፍርድ ቤትና ጠቅላይ ፍርድ ቤት ወደ 170 ኬዞችን ውሳኔ ይሰጣል። 170 ኢትዮጵያዎች ከእነዚህ 150 የሚሆኑ በአንድ አመት ውስጥ ነው ተፈርቶ ይጠቃለበት ውሳኔ ያገኙት እና ይሄ አሁንም በቂ ግንዛቤ የለውም። ምክንያቱም ጉዳያቸው ተወስኖላቸው በአገልግሎቱ ረክሰው የሄዱ ሰዎች ብዙ ጊዜ አይናገሩም። ነገር ግን ደግሞ በተለያየ ምክንያት ፍርድ ቤት ውስጥ የሚቆሙ ጉዳዮች አሉ እና ብዙ ጊዜ ስለ ችግሩ የሚናገሩት ሮሮ የሚያሰሙት ጉዳዮቻቸው ቶሎ ያልተወሰነላቸው ሰዎች ናቸው። ስለዚህ ምን ለማለት ፈልጌ ነው፣ ፍርድ ቤት ጉዳዮች ቶሎ አይወሰኑ የሚለው ጠቅላላ አነጋገር ትንሽ አስቸጋሪ ነው። ምክንያቱም ቶሎ በፍጥነት እየተወሰኑ ያሉ ጉዳዮች አሉ። በእርግጥ ደግሞ ትክክል የማይታወቅ ፍርድ ቤት ደግሞ የሚቆዩ ጉዳዮች አሉ። እንደ ውስብስብነታቸው ግራ ቀኝ የተሰለፉ ጠበቆች በዚህ ጊዜ የተለያዩ ጥያቄ ያነሱ ይችላሉ። ጣልቃ ገብነኝ የሚል ወገን ሊመጣ ይችላል። ያ ሌላ ቀጠሮ ሊያስቀብር ይችላል። በትዕዛዝ ላይ የተለያዩ ይግባኞች ሊመጡ ይችላሉ። አንዳንድ ጉዳይ ደግሞ ለምሳሌ አልቆ ለሶስት አመት ወስዶ ከበድ ድረስ ከተወሰነ በኋላ ሌላኛው ወገን በተለይ አዲስ ማስረጃ በአዲስ ምስል ደግሞ ክስ የሚጀምርበት ጊዜ አለ። እንደዚህ አይነት ጊዜ ሁለት ሶስት ጊዜ በአዲስ ምስል ጉዳዮች ሲታዩ ሲስተም ውስጥ በጠቅላላ ብዙ ሊቆዩ ይችላሉ እና እንዲህ አይነቶቹ በእርግጥ ሰዎችንም ሊያስከፉ ይችላሉ። ግን አንዳንዱ ደግሞ ስለ ሰዓቱ በሚፈቅድላቸው የሚሰረት ነው ሰዎች የሚከራከሩት እና ዳኞችን አቅም በላይ የሚመጡት ሁኔታ አለ እና ሁሉም በአንድ አይን ለማየት አንችልም ለማትፈልግ ነው። ያም ሆኖ አካባቢያችንን በማሻሻል ቅድም የጠቀስነውንም የጉዳይ ስፍት አስተዳደር መመሪያ ደግሞ በመተግበር እንደገና ደግሞ ዳኞቻችን የድጋፍ ሰራተኞቻችንን ሰውን ማዕከል ያደረገ አገልግሎት ሰጥቶ በተቻለ መጠን ሰዎች አዝማላ በአጭር ጥራት ያለ ውሳኔ ለመስጠት ደግሞ እያመቱ እያተገኝት ጥረት የምናደርግ መሆን ነው።
እርስዎ ወደዚህ ስልጣን በመጡበት ጊዜ በአዲስ የማሻሻያ አሰራር ወይም ሪፎርም የመጀመሪያ እርምጃ የፍርድ ቤት ነጻነትን ማረጋገጥ እንደሆነ ገልጸው ነበር እና ከዚህ አንጻር የዳኞችና የተቋሙን ነጻነትና ገለልተኝነት በማረጋገጥ በኩል ምን ሰራችሁ? ምን ምሳሌ ሲጠቅሱልናል ይሄን ሰራን ካሉ?
እንግዲህ ዳኞችና ደግሞ ፍርድ ቤትን በተቋም ነጻነትን የማረጋገጥ ጉዳይ እኔና የስራ ባልደረቦች እንዲሁም ዳኞች እና አጠቃላይ የፍርድ ቤቱ ማህበረሰብ አንድ የምንኮራበት ጉዳይ ነው ብዬ ነው የማስበው። ነው በሌላ ደረጃም ታሪካዊ ነው ብዬ ብናገርም ማዳመን የሚሆን አይመስለኝም።
ከፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ጋር ያደረግነው ቃለ ምልልስ አልተቋጨም። ሙሉውን በቅዳሜ ምሽት ዝግጅታችን ይዘን እንመለሳለን። በተጨማሪም ደግሞ በዌብሳይታችንና በፌስቡክ ገጻችን ላይ መከታተል ትችላላችሁ። ወደ ተከታዩ ዘገባ እንውሰዳችሁ። ጎጆ የህሙማን መጠለያ ተቋምን በመመስረት በሺዎች ለሚቆጠሩ አቅመ ደካማ ህሙማን ድጋፍ እየሰጠች የምትገኘው ዶክተር ሰላሜነሽ ጽጌ ባለፈው ሳምንት አስተዋወቅናችሁ ነበረ። ለዛሬ አሜሪካ በየዓመቱ ለአፍሪካ ወጣት መሪዎች በሚያዘጋጀው የማንዴላ ፌሎሺፕ እየተካፈለች የምትገኘው ዶክተር ሰላሜነሽ በኢትዮጵያ የመጀመሪያ የሆነውን የህጻናት ስነ ባህሪና የእድገት ሁኔታ የሚያጠና ተቋም በመክፈት እያደረገች ስላለችው እንቅስቃሴ ስመኝሽ የቆየ አነጋግራታለች። ወደ ተከታዩ ክፍል እናልፋለን።
ዶክተር ሰላሜነሽ የህፃናት ህክምና ትምህርቷን ለመጨረስ የመጨረሻ ዓመት የልምምድ ስራዋን በምትሰራበት ወቅት ነው ዲቨሎፕመንታል ፔዲያትሪክስ ከተሰኘው የህፃናትን ስነ ባህሪና የእድገት ሁኔታ የሚያጠና የህክምና አይነት ጋር የተዋወቀችው።
ክሊኒክ ውስጥ ስራ በሚሰራበት ጊዜ ኒውሮሎጂ አእምሮ ሕክምና ክፍል ውስጥ ስሰራ አብዛኞቹ ህጻናት ኢንዲሳቢሊቲ ብንለው ያላቸው ህጻናት ሲመጡ በብዛት ትኩረት ሰጥተን የምናየው የተጓዳኝ ህመሞችን ነው። ለምሳሌ የሚጥል ህመም ካላቸው ለሚጥል ህመሙ መድኃኒት ይሰጣቸዋል። የልብ ህመም ካላቸው የልብ ሐኪም ጋር እንልካቸዋለን። ሌላም እንዲሁ መታ ከሚችሉ ነገሮች ካሉ እነሱ ላይ ትኩረት ይሰጣል። ከዛ ውጭ ግን ያ ህጻን ራሱን ችሎ መኖር የሚችልበት ሁኔታዎች የማመቻቸት ስራ በአብዛኛው አይሰራም ወይም ችላ ተብሎ ይታያል። እና ለቤተሰብም ለልጁም ደግሞ በጣም ማተር የሚያደርገው ነገር ያ ልጅ አክቲቭሊ ፓርቲሲፔት ማድረግ ሲችል ነው።
ለህጻናት መሰረታዊ የሆነው የህክምና አገልግሎት ግን በኢትዮጵያ ውስጥ የለም። በአዲስ አበባ ዩኒቨርሲቲም ትምህርቱ አይሰጥም። ይህ ዶክተር ሰላሜነሽን ስለ ህክምናው የበለጠ እንድታነብ እንድታጠናና የመመረቂያ ስራዋን በዚሁ የህክምና አይነት ላይ እንድታተኩር አደረጋት። ከሁለት ዓመት በፊት ትምህርቷን አጠናቃ ስትመረቅም በጥቁር አንበሳ ሆስፒታል የመጀመሪያውን ዲቨሎፕመንታል ክሊኒክ እንዲጀመር አደረገች።
ህክምናን የሚማሩ ሬዚደንት ሐኪሞችን በማስመደብ ከነሱ ጋር መስራት ጀመርኩ። ለእኔም አዲስ ነገር ስለሆነ እንዴት ነው ፊልዱን ማሳድገው የሚለውን ነገር ብዙም አይዲያ አልነበረኝም እና ከሌሎች ኤክስፐርቶች እየተማርኩ ኮንሰልት እያደረግኩ እያነበብኩ እንደዛ ነው የጀመርኩት።
በህጻናት ባህሪና እድገት ዙሪያ የሚሰጠው አትኩሮት በፖሊሲ ደረጃ ድጋፍ እንዲያገኝ ለማድረግና የህክምና አገልግሎቱን በሀገር ደረጃ ለማሳደግ ዋነኛ መሳሪያው እውቀትን ከፍ ማድረግ ነው ብላ የምታምነው ዶክተር ሰላሜነሽ በአሁኑ ሰዓት በካናዳ ቶሮንቶ ዩኒቨርሲቲ ትምህርቷን እየተከታተለች ትገኛለች።
ትምህርት መማር ኃይል ነው ብዬ ነው ማስበው። እኔ ፓወር ነው ራሱን የቻለ እና ያንን ፓወር ተጠቅሜ ካሪኩለሙንም ፖሊሲውም ኢንፍሉዌንስ ማድረግ እንችላለን ብዬ ነው ማስበው። ለዛ ነው በትምህርት በኩል ፖሊሲውን ኢንፍሉዌንስ ለማድረግ በትምህርቱ በኩል መምጣት አለብን በሚለው ነው ያሰብኩት።
ይህን በኢትዮጵያ የመጀመሪያ የሆነውን የህክምና አገልግሎትና ከተለያዩ የኢትዮጵያ ክፍሎች ለህክምና ወደ አዲስ አበባ መጥተው ማረፊያ በማጣት ለብዙ ችግር ይጋለጡ ለነበሩ የተለያዩ ህሙማን ማረፊያ የሆነውን ጎጆ የህሙማን መጠለያ ተቋምን የመሰረተችው ዶክተር ሰላሜነሽ የአሜሪካ የውጭ ጉዳይ ሚኒስትር በየዓመቱ በሚያዘጋጀው የወጣት አፍሪካዊ መሪዎች የልምድ መለዋወጫ መድረክ ላይም ዘንድሮ ኢትዮጵያን ወክላ እንድትሳተፍ መርጧታል።
የማንዴላ ፌሎሺፕ በሁለቱም ስራዎቼ ምክንያት ያገኘሁት ፌሎሺፕ ነው። በዴቨሎፕመንታል ፔዲያትሪክስም ላይ በሰራሁት ስራና በጎጆ የህሙማን ማረፊያ ውስጥ ባለው ስራ። ፌሎሺፑ የስድስት ሳምንት ፌሎሺፕ ነው። የማንዴላ ዋሽንግተን ፌሎሺፕ በራሱ ከሱ በተጨማሪ ደግሞ የፕሮፌሽናል ዴቨሎፕመንት ኤክስፒሪንስ የሚባል ደግሞ የአንድ ወር ፌሎሺፕ አለ። ሁለት እድል ነው የተሰጠኝ።
ዶክተር ሰላሜነሽ በ2007 ዓ.ም ነው የመጀመሪያ ዲግሪ የህክምና ትምህርቷን ያጠናቀቀችው። በአመቱ ደግሞ 3 ዓመት የፈጀውን የህፃናት ህክምና ትምህርት ለመማር ወደ ትምህርት ቤት ተመለሰች። ከትምህርት ቤት ውጪ በህክምና ስራው ላይ ያሳለፈቻቸው 2 አመታት አጭር ጊዜ ቢመስሉም ገዝፈው የሚታዩና በበርካቶች ህይወት ላይ ለውጥ ማምጣት የቻሉ ስራዎችን መስራት የቻለችው ዶክተር ሰላሜነሽ ወደ ህክምና ሙያ እንዴት እንደተቀላቀለች ነግራናለች።
የ8 አመት ልጅ ሆኜ ነው ሐኪም ለመሆን ፍላጎትም ያደረብኝም የወሰንኩትም። በአጠቃላይ መጀመሪያ እንዳስብ ያደረገኝ ጸጉሬን ለማሳደግ የሚከለክለኝ ህመም ነበረኝ። ጭንቅላቴ ላይ ኢንፌክሽን አይነት ነው እና በተደረገ የተሳሳተ ህክምና የባሰ ነገሮች ተባብሰው ፊቴ ወደ ሰውነቴ አካባቢ በመሰራጨት ብዙ የስቃይ ጊዜዎችን አሳልፌ ነበረ እንደ ህፃን እና በዛ ምክንያት በንዴት ነበረ መጀመሪያ እኔ ራሴ የቆዳ ሐኪም መሆንና ይሄ ነገር እንዴት እንደሚሰራ ራሴ ያሳያቸዋለሁኝ የሚል አይነት ንዴት ነው የነበረኝ በልጅነቴ።
ህክምና ትምህርት ቤት ከገባች በኋላ የነበረባት የቆዳ ህመም በቀላሉ የሚድንና መድኃኒቱም የሚታወቅ መሆኑን የተረዳችው ዶክተር ሰላሜነሽ እሷ ለውጥ ልታመጣበት የምትችለው የተሻለ የህክምና አይነት መፈለግ ጀመረች።
የመጨረሻውን 3 ወር ነው የህፃናት ህክምና ክፍል ፕራክቲስ ላደርግ ገባሁና በጣም ገርም ቦታ ነው የህፃናት ህክምና ክፍል ማለት ሳይንስ ፕራክቲካል የሚሆንበት ቦታ ማለት አንድ ህፃን የፈለገውን ያህል ኮምፕሊኬትድ ሆኖ መጥቶ ሳይንሱ በሚለው መንገድ እና በትክክለኛው መርህ ተከትለሽ ታከምሽ ለውጥ ያመጣል፣ ይድናል። ብቻ አይደለም ፋንክሽናል የሚሆነው፣ እናት ፋንክሽናል ትሆናለች፣ አባት ፋንክሽናል ይሆናል። ምክንያቱም በዛ ህፃን ህመም ምክንያት ሁሉም ቤተሰብ ስራ ያቆማል፣ ችግሮች ያመጣል የህፃን ልጅ መታመም እና አንድ ሰው በማከምሽ ብዙ ሰው መትረጅበት ቦታ ነው።
ዶክተር ሰላሜነሽ በወጣትነት እድሜዋ ለሰዎች የማሰብ መልካምነትንና የጀመሩትን ከግብ የማድረስ ጽናትን ከየት ተማረችው?
መልካምነት የሁላችንም በሁሉም ኢትዮጵያዊ ሰው ውስጥ የኖረና የነበረ ነገር ነው። ምክንያቱም ከእናቶቻችን ነው ሁላችንም የምንማረው እና ክፉ እናት ያለው ሰው የለም። ኢትዮጵያዊ ሆኖ ሁሉም እናት ልጁን ጥሩ ቦታ ለማድረስ ለፍቶ የሚኖር መልካምነትን እያሳየ አካፍሎ የሚኖር ነው እና እኔም ያንን የተማርኩት ከእናቴ ነው።
ዶክተር ሰላሜነሽ ጽጌ እንግዲህ እንደገለጸችው መልካምነትን ከወላጅ እናቷ በመማር ጎጆ የህሟን መጠለያ ተቋምን በመመስረት በሺዎች ለሚቆጠሩ አቅመ ደካማ ህሙማን ድጋፍ እየሰጠች እንደምትገኝ ገልጻልናለች። እንግዳችንን እናመሰግናለን። ሙሉን በዌብሳይታችን መከታተል ትችላላችሁ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ሰላም፣ በደህና እደሩ።